ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን፣ እንደምናምሽታችኋል ክቡራትና ክቡራን አድማጮቻችን። የዛሬ ቅዳሜ ግንቦት 10 ዓመተ ምህረት ምሽት አስተናጋጅ ሰለሞን ክፍሌ ይሆናለሁ። ንጉሡ ታምሬ ፕሮግራሙን ይመራል። ዛሬ ሁለቱም ሰፋ ሰፋ ያሉ ዝግጅቶች ማለትም ለጥያቄው መልስና እሰጥ አገባ በኢትዮጵያ ወቅታዊ ጉዳዮች ላይ ያተኩራሉ። የዝግጅቱ ተሳታፊ ምሁራን የጠቅላይ ሚኒስትር አብይ አህመድን ያለፉ ሁለት ወራት የሥራ ክንውን ይገመግማሉ። ተሰሩና ይቀራሉ፣ ወደፊትም እነዚህ እርምጃዎች ቢወሰዱ ይጠቅማሉ የሚሉ አስተያየቶችን ጨምሮ በምልከታና በክርክር መልክ የቀረቡ ሐሳቦችን ያጠቃልላሉ። አብራችሁን ታመሹ ዘንድ የአክብሮት ግብዣዬ ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፍሳዬ ነኝ። የኢትዮጵያ ፌዴራል ጠቅላይ አቃቤ ሕግ አቶ አንዳርጋቸው ጽጌን ጨምሮ በተለያዩ ወንጀሎች ተከሰው የነበሩ 576 ግለሰቦችን በልዩ ሁኔታ ይቅርታ ተደርጎላቸው እንዲፈቱ መወሰኑ ታውቋል። አቶ አንዳርጋቸው ጽጌ እስካሁን ባሉ ጊዜ መፈታታቸው አልተረጋገጠም። ዩናይትድ ስቴትስ አፍሪካ ውስጥ ያሉትን አሸባሪዎች ለመታገል የምታደርገው ጥረት ችግሮች እየገጠሙት እንደሆነ ታውቋል። በአሸባሪዎቹ አማጽያን መካከል ያሉ ግንኙነትና ዓላማቸው በየጊዜው ስለሚለዋወጥ ችግር መፈጠሩ እንዳልቀረ ተገልጿል። አሸባሪዎቹ አማጽያን በአሁኑ ወቅት በአንድ ቡድን ወይም ርዕዮተ ዓለም ስለማይመሩ አንደኛው ከሌላው ቡድን የሚለየው መስመር እንደደበዘዘ ታውቋል። ውጤቱ ታዲያ አንደኛው ከሌላው ለመብለጥ ሲሉ በአይነቱ አዲስ በሆነ ከፍተኛ የሽብር ተግባር ማካሄድ ላይ እየተሰማሩ እንደሆነ የምዕራብ ሀገሮችና የአፍሪቃ መከላከያና የስለላ ባለሥልጣኖች ገልጸዋል። አልቃይዳንና እስላማዊ መንግስት ነኝ የሚለው ቡድንን የመሳሰሉት አሸባሪ አማጽያን በተመሳሳይ ጊዜ ጥቃት የሚከፍቱበት ሁኔታ እንዳለም አክለዋል። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ በኮንጎ ዲሞክራሲያዊ ሪፑብሊክ የገባው ኢቦላ የሕፃናትን ጤንነትና ደህንነት አደጋ ላይ ስለሚጥል በሕይወት እንዲተርፉ ልዩ ክብካቤ እንዲደረግላቸው በመግለጽ አስታውቋል። ኢቦላ ከ20 እስከ 90 ከመቶ የሚሆኑ በሽተኞች ለሞት ስለሚዳርግ በተለይም ሰለባ የሚሆኑት ሕፃናት ናቸው። ዩኒሴፍ ታዲያ ማህበረሰቡ ኢቦላን በመከላከል ተግባር እንዲሳተፍ ጥረት እያደረገ ነው። የዩኒሴፍ ቃል አቀባይ ክሪስቶፍ ቦሊራክ ኢቦላ በልጆች መካከል እንዳይተላለፍ ወሳኝ ሚና ሊጫወቱ የሚችሉት ትምህርት ቤቶች ናቸው ይላሉ። በኮንጎ ዲሞክራሲያዊ ሪፑብሊክ ኢቦላ በገባባቸው ሶስት ቀጠናዎች ያሉ ትምህርት ቤቶች ሊያደርጉ ስለሚችሉት ጥንቃቄ ቃል አቀባዩ ሲናገሩ በ277ቱ ትምህርት ቤቶች የእጅ መታጠቢያ ቦታዎች እንዲኖሩ እንደሚያስፈልግና ኢቦላን እንዴት መከላከል እንደሚቻል ልጆችን ማስተማር ግድ እንደሚል ቃል አቀባዩ አስገንዝበዋል። የደቡብ ኮሪያ ፕሬዚዳንት ሙን ጃይን ዛሬ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ከፍተኛ ወታደራዊ ክምችት ባለበት የሁለቱም አገሮች ድንበር አጠገብ በሚገኝ ቦታ ላይ ተገናኝቶ ተነጋግረዋል። ሁለቱ መሪዎች የሰሜን ኮሪያው መሪ ከዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጋር ተገናኝተው ሊነጋገሩ በሚችሉበት ሁኔታ መደረግ ስለሚገባው ዝግጅት መነጋገራቸውን የደቡብ ኮሪያ ፕሬዚደንት ጽህፈት ቤት ጠቁሟል። ሙን ስለ ንግግሩ ውጤት ነገ ያሳውቃሉ ተብሎ እንደሚጠበቅ ባለሥልጣኖች ገልጸዋል። ኒውዮርክ ታይምስ ጋዜጣ ስለ ጉዳዩ በመዘገቡና በብሔራዊ ጸጥታ አማካሪ ጆን ቦልተንና በውጭ ጉዳይ ሚኒስትር ማይክ ፖምፔዮ መካከል ልዩነት እንዳለ በመዘገቡ ፕሬዚደንት ትራምፕ ነቅፈውታል። የትራምፕ አስተዳደር ዚቲኢ የተባለውን የቻይና የቴሌኮሙኒኬሽንስ ኩባንያ ህልውናን ሊጠብቅ የሚችል ስምምነት ላይ መድረሳቸውን ለሀገሪቱ ምክር ቤት አስታውቀዋል። ስምምነቱ ዩናይትድ ስቴትስ በመጪው ወር ከቻይና ጋር ለምታደርገው የንግድ ንግግር ሁኔታዎችን ሊያመቻች ይችላል ብለዋል ፕሬዚዳንቱ። በስምምነቱ መሰረት ዚቲኢ አስተዳደር ቡድኑን ያነሳል። ሁኔታዎች በተግባር ላይ መዋላቸውን የሚቆጣጠር አሜሪካዊ በኩባንያው ይቀጠራል፣ ቅጣትም ይከፍላል። የዜና ዘገባዎች በገለጹት መሰረት የቻይናው ኩባንያ በከፊል ላይ ተጨማሪ ቅጣት እንደሚሆን የዜና ዘገባዎች ገልጸዋል። የቻይናው የቴሌኮሙኒኬሽን ኩባንያዎች ዩናይትድ ስቴትስ የጣለችውን ማዕቀብ በመጣስ ስለ ሰሜን ኮሪያና ለኢራን እቃዎች ሸጧል በሚል ክስ ወደ 1 ቢሊዮን ዶላር የሚጠጋ ገንዘብ እንደከፈለ የዜና ዘገባዎች ተቆሟል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ።
ዝግጅታችን ይቀጥላል። ቀጣዩ ለጥያቄው መልስ። ትናንት ምሽት በተላለፈው የጥያቄው መልስ ዝግጅት ላይ የዶክተር አብይ አህመድ አስተዳደር ሀገሪቱን በማረጋጋት ተስፋን የፈነጠቀ ቢሆንም የፖሊሲ ወይም መዋቅራዊ ለውጥ ያልታየበት እንዲሁም እርሳቸው ወደ ስልጣኑ ከመዝለቃቸው በፊት ለሀገር ስጋት የነበሩ የአስቸኳይ ጊዜ አዋጁና የመከላከያ ሰራዊቱ ሕዝብን በየክልሉ ኢላማ ማድረግ አሁንም ያሉ መሆኑ ተነግሯል። የአድማጮችን ጥያቄዎች የሚያስተናግዱት ዩናይትድ ስቴትስ ውስጥ በሚሽግን ግዛት በኬተሪንግ ዩኒቨርሲቲ የታሪክ ፕሮፌሰር ሕዝቅኤል ገቢሳ እንዲሁም ከኢትዮጵያ የሕግ ባለሙያና የፖለቲካ ተንታኝ አቶ ውብሸት ሙላት ናቸው። የፕሮግራሙ አዘጋጅ ትዝታ በላቸው ነች። የጥያቄው መልስ ከትናንት ምሽት የቀጠለው ክፍል አሁን ይቀርባል። በአድማጭ ጥያቄ ነው የምንጀምረው።
ሰላም አቶ ጋጉ ይባላል። ከዚሁ ከዋሽንግተን ዲሲ አካባቢ ነው ደውለው። ከኢህአዴግ መንግስት ሽርሽር እስካሁን ሽርሽር ነው ሸራሸሩ። ያው እነሱ የፈጠሩትን ችግር የሚመልስ ያመጣን ብለው ነው የሚመስለኝ። ነገር ግን ዴሊጌት አድርገው ሰው እንዲሰራ ወክለው ነው ይሄ ውጭ ጉዳይ ሚኒስትሩ ጠቅላይ ሚኒስትሩ ሁሉ በየቦታው የሚሸራሸሩት። ማን ነው ስራ የሚሰራው? ወይስ ጠቅላይ ሚኒስትር ቢሮ ውስጥ ውሳኔ ማን ነው የሚወስነው? አለምን ዞሮ ሲጨርሱ የስልጣን ጊዜያቸው የሚያልቅ ነው ይመስላል።
አቶ ውብሸት ሙላት፣ ከዚህ አንጻር ብዙ ትችት ነው እና የሚቀርብባቸው ዶክተር አብይ አህመድ ላይ የሚሰማው ስሞታ ብዙ ይናገራሉ፣ ብዙ በተናገሩ ቁጥር ይሳሳታሉ። አንድ እሱ ነው። ሌላው ደግሞ ብዙ ዝውውር ያረጋሉ የሚለው ነው እና በዚህ ጊዜ ውስጥ ሊሰሩ የሚገባ አልተሰሩም፣ የፖሊሲና የመዋቅር ነገር አልተስተካከለም የሚሉ አሉ። ከዛ አንጻር እንዴት ይመለከቱታል?
እርግጥ ነው እንግዲህ ያው የብዙ ሰው የሚለው እርሳቸው በየክልሎች በየሀገራቱ መሄድ አብዝተዋል ወይም መታየት ወይም መውቀሳም ወይም ትመስል ነገር አለ። ግን በአንድ በኩል መታየት ያለበት አገሪቱ ውስጥ ለሚኖር ሰው የሚያውቀው አገሪቱ ውስጥ ተፈጥሮ የነበረውን ችግር ነው እና ከችግሩ አንጻር በተለያዩ ክልሎች በመሄድ የማረጋጋት ስራ ሰርተዋል እና ይሄ አዎንታዊ ነው ብዬ ነው ነው የምወስደው። አንዳንድ ጊዜ ደግሞ ችግር የሚፈጠረው አንዱ ክልል ከተሄደ በኋላ ሌላ ክልል አለመሄድ ሌላ ችግር ይፈጥራል በራሱ ወይም ደግሞ ሌላ አመለካከት ይፈጥራል እና ምናልባት እስካሁን ሁሉንም አደርሰዋል። ሁለት ክልል ብቻ ነው የሚቀራቸው እና አንድ የከተማ መስተዳደር አፋር ክልልና ሀረር እንዲሁም የድሬዳዋ መስተዳደር። ግን ይሄ ማለት ስራ አልሰሩም ማለት ነው ወይ? አንደኛ ስራ ምንድን ነው ከሳቸው የሚጠበቀው? የተለያዩ ሚኒስትሮች ስራቸውን የሚሰሩ ከሆነ ኢንተርኔቱም የስልኩም የሁሉም አገልግሎት አለና የግድ ቢሮ መቀመጥ አለባቸው ወይ አንድ ቦታ የሚለው በራሱ እንትን ነው አጠያቂ ነው። እና እስካሁን ከሰሯቸው አንጻር እኔ ሱዳንም ኬንያም እንዲሁ ሳውዲ አረቢያ የሚሄዱት ብዙ ያተረፍንባቸው ነገሮች ይመስሉኛል። እርግጥ ፕሮፌሰር እስኬል ጋራ የሚስማማው የኢህአዴግ ሊቀመንበር ናቸው። ጠቅላይ ሚኒስትርም የሆኑት ኢህአዴግን ወክለው ነው። ከዛ አንጻር ህዝቡ በሚፈልገው መጠን ለውጥ ሊያመጡ ይችላሉ ወይ እንደዚህ የፖሊሲና የርዕዮተ ዓለም ለውጦች ግን ብዙ እኔም አልጠብቅም ማለት ያው ዞሮ ዞሮ መልሰው የኢህአዴግ ሊቀመንበር በመሆናቸው ማለት ነው። እና ግን ዋናው ነገር እሱንም እንኳን ለውጥ ለማምጣት አንደኛ ራሱ በፓርቲ ውስጥ የተፈጠረ ችግር አለ። በብአዴን በህወሓት በደኢህዴን በኦፒዲዮ መካከል ሰሞኑን ያንን ማረጋጋት ያለባቸው ይመስለኛል ብዬ አስባለሁ። ትንሽ ቀረብ ብዬ ሰዎችን ጠይቄ ምናምን የማውቀው በአንድ ፓርቲ በብአዴን መካከል ውስጥ እንኳን ትልቅ ክፍፍል ነው ያለው። እርግጥ አንዳንዶቹ የኢህአዴግ ሰዎችን አይጋ ፎረም የተባለውም ላይ ጽፈው እንዳወጡት ፕሮፌሰር እንድሪያስን አንድ 5-6 ገጽ እንደጻፉት የዶክተር አብይን አካሄድ ልማታዊ መንግስት አይደለም፣ አብዮታዊ ዲሞክራሲንም እየተከተለ አይደለም፣ ሊበራሊዝምና ኒዮ ሊበራሊዝም አስተሳሰብ ሂደዋል ብለው ይተቻሉ። በእርግጥ ዶክተር አብይ ጽፈውታል የሚባለው ርካብና መንበር የሚባለው መጽሐፍ ለሳቸው ማለት ስላላስተዋሉትና ሌሎች ሰዎች የሚያስተዋሉት እንደሆነ ስለተቀበሉት የማታዊ መንግስትም በአጥሞት ይቀበላል። እንደውም ጋዜጠኝነትና ሚዲያንም ሁሉ እንደዚሁ ልማታዊ መሆን አለበት ይላሉ። ከዚህ አንጻር ትልቅ የሆነ የፖሊሲ ለውጥ ይኖራል ብዬ አልገምትም። ግን ከዛሬ ከነበረው ከኢህአዴግ አሰራር በተወሰነ መልኩ ወይም ደግሞ በተሻለ መልኩ ለውጥ ይኖራል። በተለይ ተሳፋይነቱ፣ እርስ በርስ የማጣላት ሂደቱ፣ አንዱን ትምክተኛ፣ አንዱን መፍጠኛ፣ አንዱን ጠባብ፣ አንዱን ምናምን እያለ የሚሄደውን ታማት እየተው ይሄዱ ይመስላል ማለት ነው። ግን በየቦታው እየዞሩ ስራ አልሰሩም የሚለውን አልጋራ።
እሺ፣ አመሰግናለሁ። ቀጣይ ጥያቄ በድምጽ አቀርብላችኋለሁ።
ተመስገን ቪዎች የዘወትር አድማጫችሁ ነኝ። በቃ እናንተ የኢትዮጵያውያኖች ድምጾች ናቸው፣ ወዳቸዋለሁ። ዶክተር አብይ በእውነት እግዚአብሔር ይባርካቸው፣ ህዝባቸውን አክብረው ነው ስራቸው ሲጀምሩት። በጣም በጣም ደስ የሚል ነገር ነው የሚያደርጉት ነገር። መጀመሪያ መተማመንን ለማምጣት የሚያደርጉት ጥረት አደንቃለሁ። ግን እንደው ህዝብን የገደሉ ህብረተሰቡን ያደሙት ዝም ብሎ ለማለፍ ባይሞክሩ ደስ ይለኛል። በሚያደርጉት ስራ ግን አደንቃቸዋለሁ። መቼ ነው እውነተኛ የኢትዮጵያውያኖች ድምፅ ለህዝብ የሚሰጠው?
እሺ፣ እዚህ ላይ እንግዲህ እንደ ቁልፍ ነገር ያየሁት በጣም ብዙ ወንጀሎች እንደተሰሩ ነው ኢትዮጵያ ውስጥ የሚነገረው። በዘፈቀደ ሰላማዊ ሰልፍ ላይ የተገደሉ እንዳሉ፣ እስር ቤት ውስጥ ሰቆቃ የሚፈጸምባቸው እንዳሉ የሰብአዊ መብት ድርጅቶች በስፋት ዘግበዋል። ከሀገር ውስጥም እንዲሁ ከቤተሰቦችም ከዘመድም የሚሰማ ነው። አሁንም እንደሚካሄድ ይነገራል። እና እንዴት ነው የፍትህ ሁኔታ እንዴት ይሆናል ብላችሁ ነው የምታስቡት? በዶክተር አብይ አያያዝ ዶክተር እስቄል ገቢሳ።
ከመጀመሪያው ጥያቄ በነሳ ይሄ ሽግግር ጠቅላይ ሚኒስትር ይሆናሉ ብሎ ሲታሰቡ የሽርብሽር ጠቅላይ ሚኒስትር ሆኖ የሚባለው የምርጫ ጉዳይ ነው። ከየትኛው ልጀምር ፕራዮሪቲ የትኛው ቅድሚያ ይሰጥ ብሎ የሚያደርጉት ይመስለኛል። በእኔ አስተሳሰብ አደጋ እዛም በኋላና በኢትዮጵያ ላይ በዚህ ምክንያት መጀመሪያ ላይ ማረጋጋቱ ይሻለኛል እና ዞሬ ልመልከት፣ ለህዝብም ተስፋ ልስጥ፣ የህዝብንም ጉዳይ ልስማ ማለቱ እኔ እንደ ጥሩ ነገር ነው ማየው። ግን እሱም ራስ ፕሮግራማዊ በሆነ መንገድ ቢሄድ ነው የሚሻለው። አሁንም ብዙ ጉድለት አለው። ትግራይ በሚሄዱበት ጊዜ አማራ ዞን ላይ ችግር ይፈጥራሉ፣ አማራ ዞን ሲሄዱ በኦሮሚያ ላይ ችግር ይፈጥራሉ በሚናገሩት ነገር ላይ ፕሮግራማዊ ቢሆን ግን እንደዚህ አይነት ስህተቶችን ላይፈጽሙ ይችላሉ ብዬ ነው የምናገረው።
ይሄን ሊያብራሩ ይችላሉ።
ለምሳሌ ትግራይ በሄዱበት ጊዜ ጥያቄ በሚጠየቁበት ጊዜ ለጥያቄው መልስ የሰጡት የወልቃይት ጸገዴ ችግር የማንነት ጥያቄ አይደለም ብለው በሚናገሩበት ጊዜ በኢትዮጵያ ውስጥ እንዲያውም የማንነት ጥያቄ ደብዳቤ ጽፎ ህዝብን መርጦ ለፌዴሬሽን ምክር ቤት ቀርቦ ግልባጭ ለነሱ ተደርጎ የተደረገውን ነገር አማራ ዞን ሲሄዱ ችግር ይፈጥርባቸዋል። እዛ በሚሄዱበት ጊዜ ደግሞ ስህተት አደረግኩኝ በዛ ቦታ ላይ መልስ ለመመለስ ብዬ እንደማለትና ንጹሁን ነገር እንደመናገር አይ እኔ እንደዚህ አይደለም የተናገርኩት በዛ ቦታ ላይ የሸፍጥ ነገር ይመስላል እና ያለውን እምነት እንኳን ሊያጎልባቸው ይችላል። እዛ በሚሄዱበት ጊዜ ደግሞ የአማራ ናሽናሊዝም በሚያስፈራ ሁኔታ እያደገ ነው፣ ስለዚህ ባካችሁ ጥናት አድርጉ። የኦሮሞ ናሽናሊዝም ደግሞ ትልቁን ህዝብ አንስቶ ትንሽ ህዝብ አደረገው። በአገር ደረጃ ማሰብ፣ በአፍሪካ ደረጃ ማሰብ ሲገባን በመንደር ደረጃ አስገባን የሚሉት በኦሮሚያ ላይ ችግር ይፈጥራል። እና እንዲህ አይነት ነገሮች ወይም ደግሞ አዋሳ በሚሄዱበት ጊዜ ውጭ ሀገር ያሉ ሚዲያ አባላት ወደ አዲስ አበባ እንዲገቡ ይፈለጋል ይላሉ። እሳቸው አዋሳ ሆነው ይሄንን እየተናገሩ ደግሞ አዲስ አበባ ላይ ኦኤምኤን እና ኢሳት ጃም ይደረግ ነበረ። ዶክተር አብይ ያላቸው አሁን ትልቁ ነገር ተስፋ ነው። ህዝብ ተስፋ አለው በእሳቸው ላይ ያምናቸዋል፣ አምናቸዋለሁ ይላል። እንዲህ አይነቱ ግን ፕሮግራም የሌለው አይነት ንግግር ያንን ያላቸውን የህዝብ አመኔታ ካፒታል ይወስድባቸዋል። ስለዚህ ከፍተኛ ጉድለት አለው ለማለት ነው። አሳቡ ጥሩ ሆኖ እያለ ምርጫ አድርገው ይህንን ቀድሜ ልስራ ብለው እያሰቡ እያለ ነገር ግን በየቦታው የሚናገሩት ነገር ችግርን እየፈጠረባቸው ይሄዳል ነው። ሶስተኛ ደግሞ የንግግሩ ራሱ ብቻ ሳይሆን የሚያደርጉትም አሁን ለምሳሌ ሶማሌ ዞን መሄዱ ትክክል ነው። ምክንያቱም የሶማሌ አንድ ኦሮሞ ጠቅላይ ሚኒስትር በመሆነበት ጊዜ የሶማሌ ክልል ላይ ያሉት ምን ይላሉ የሚለው ነገር አለ። ግን እግረ መንገዳቸውን እነዛን በልዩ ፖሊስ ምክንያት የተፈናቀሉትን ለማየት ይችሉ ነበር። በዛ እግረ መንገዳቸውን ወይም ሐዋሳ በሚሄዱበት ጊዜ በሜድሮክ ምክንያት ከፍተኛ ችግር የደረሰባቸውን ሰዎች እዛው ሊያያቸው ይችሉ ነበረ። እንዲህ አይነት ነገሮቹ ፕሮግራማዊ ስላልሆኑ ዝም ብለው አድሆክ በሆነ ስራ ስለሚሰሩ ችግርን ሊፈጥሩ ይችላሉ ብዬ ነው የማስበው። ሁለተኛው ጥያቄ የፍትህ ጥያቄ ነው። ብዙ ጉዳት በህዝብ ላይ ስለደረሰ እስካሁን ድረስ ይቅርታ ይቅርታ ከማለት በስተቀር ከልብ ይቅርታ እንለምናለን ከማለት በስተቀር ስለ ፍትህ ያደረግነው ነገር የለም ነው። ትክክል ነው ይሄ ጥያቄ። እኔ ግን እሳቸውን የዚህ መልስ ይመልሳሉ ብዬም አልጠብቃቸውም። አሁን የቀረን 2 ዓመት ነው ወደ ምርጫ ለመሄድ። ያንን ማስፋት ነው ያለባቸው። ከዚህ ከተደረገው ጋር ለመታረቅ ኢትዮጵያ ህዝብ ለመታረቅ እና ሰላምን ለማውረድ የሚችልበት ነገር ለሌላ ጊዜ ልናቆየው እንችላለን፣ ልንውጠው እንችላለን። እሳቸው ግን በቃላቸው ተስፋ በመስጠት ሊቆዩ ይችላሉ። ይህንን ከእሳቸው አልጠብቅም። ከእሳቸው የምጠብቀው ነገር ወደ ምርጫ እየሄድን ስለሆነ ለምርጫው የሚያስፈልጉትን ነገር ህዝብ ድምፁን እንዲያሰማ ያንን መስራት አለ። ይሄ ፕሮግራም ነው፣ ይሄ ስትራቴጂ ነው። ወደዛ ስትራቴጂ መስራት ደግሞ አንድ ነገር ነው። የህዝብ ድጋፍ የሚፈልጉ ጠቅላይ ሚኒስትር ናቸው። በህዝብ መካከል ችግርን የሚፈጥሩ ንግግሮች ጉዳት እንጂ ጥቅም አይሰጡም ብዬ ነው ማስበው ነኝ።
እሺ፣ አመሰግናለሁ። አቶ ውብሸት ሙላት እዚህ ላይ የሚሰጡት አስተያየት ካለ?
ምናልባት የጠቅላይ ሚኒስትር አብይ የመረጡት አካሄድ የሪኮንሲሌሽን ወይም የማስታረቅ አይነት አካሄድ ይመስላል እንጂ ዘግናኝ የሆኑ ወንጀሎችን የፈጸሙ በርካታ ሰዎች አሉ። ብዙ ወንጀሎች ተፈጽመዋል። በርካታ ሀብት ተዘርፏል። በርካታ ሰዎች አሉ። ምናልባት እኔም ከእሳቸውን መረጡት አካሄድ የሚመስለኝ ሰማት ይቅር ተባብለን እንግዲህ እንደ አዲስ እንጀምር አይነት ነገር ይመስላል። ግን እንደው እንደዚህ እንኳን ብናደርግ አትሊስት የተጎዱ ሰዎች ሌላ ካሳ እንዲሆን መንግስታዊ ካሳ እንዲሆን ቢያንስ ያስፈልጋቸዋል። በተለይ በቅርብ ግለሰቦች ላይ እየደረሱ በርካታ ችግሮች አሉ፣ ወይም ደግሞ በርካታ ወንጀሎች አሉ። ሀብት የነበሩ ሰዎች አሉ፣ በርካታ ሀብት የነበሩ እነሱን በጡረታ ሲያገሏቸው ስላኮረፉ ብሎ መመለስ ተገቢ አይመስለኝም። ምክንያቱም ጡረታ በመውጣት ስላኮረፉ ተብሎ የሚመለስ ቢሆን ኢፍትሐዊ በሆነ መንገድ የተባረሩ ሰዎች አሉ እና ዶክተር ዳኛቸው እና ፕሮፌሰር እና ዶክተር መራራን መውሰድ እንችላለን። ስላልቆረቡ ወይም ስላሉ ተብሎ አልተመለሱም። እነሱ ብዙዎቹ አሁን ወደ ተለያየ ስራ እንዲመለሱ የተደረጉት ወይም ስራ እየተፈለገላቸው ያሉት ሚኒስቴር በመሆናቸው የተለያየ ጥቅማ ጥቅም የሚጠበቅላቸው በህግ ሰዎች ናቸው እና እንደዚህ አይነቶቹ እንደገና ኮንሲደር ማድረግ ያለባቸው ይመስለኛል። ምክንያቱም የህብረተሰቡን ፍላጎት ምንድን ነው፣ በተለይ ደግሞ ፍትህን ማረጋገጥን መቻል ያለባቸው ይመስለኛል። ዶክተር ዝቅኤልን ሀሳብ ሰማት ይጋራለሁ። ከዚህ አንጻር
ምናልባት ወደፊት ይሄ ተጠያቂነት የሚለው ጉዳይ ላይ በሌላ ውይይት እንመለስበት ይሆናል። ምክንያቱም ተጠያቂነት የተጎዳውን ለመካስም ብቻ ሳይሆን በአንድ ሀገር ውስጥ እንዲህ አይነት ሁኔታ እንዳይደገም የሚከለክልም ማሰሪያ ስለሆነ ከበርካታ ሌሎች በአፍሪካ ወይንም በዓለም ከሚገኙ ሀገሮች ልንማራቸው የምንችል ስርዓቶች አሉ። ተጠያቂነትን በተመለከተ በብዛት በአድማጮች ከተጠየቁት ጥያቄዎች አንዱ ተጨማሪ እስረኞች ለምንድን ነው የማይፈቱት? በተለይም አቶ አንዳርጋቸው ጽጌ መፈታት አለባቸው የሚል ጥያቄ አለ ከበርካታ አድማጮችና አንዳርጋቸው ጽጌን እስራት ምን የተለየ ነገር ያደርገዋል? በሌላ በኩል ደግሞ ጠቅላይ ሚኒስትሩ አንዳርጋቸውን በማሰር ምንም አልተጠቀምንም የሚል ንግግር እንዳደረጉና ሊፈቷቸው እየተዘጋጁ እንደሆነም ጭምጭምታ አለ።
እኔ እንደውም አንደኛው አባቶ የሚያስቸግራቸው ብዬ የማስበው የምህረት አዋጅ ማውጣት አለመቻላቸው ነው። ማለት እስረኞችን በዚህ መንገድ መፈታት አልነበረባቸውም። እኔ እንደማስበው በተለያዩ በጋዜጦችም ሙሉ ጽፌያለሁኝ። ማለት ብዙ ሰው ከታገለ በኋላ ወይም ከጮኸ በኋላ አንድን ሰው መፍታት በተለያየ ጊዜ በይቅርታ ወይም ደግሞ ክስ በማቋረጥ ከመፍታት በጣም ተገቢ የነበረው ምንድን ነው? ምህረት ማድረግ ነበረ። በተለይ የወንጀሎቹን አይነት በአንድ ላይ በመመደብ ለምሳሌ በሽብር የተከሰሱ እንደዚህ አይነት ካቴጎሪ ወይም ደግሞ ምግብ በማውጣት በተለያዩ ሀገራት ወይም ደግሞ ብሎም በሀገራችን ኃይለማርያም ብረን በስልጣን በመጡበት ጊዜ እንደተደረገው የምህረት አዋጅ ሊታወጅ ጥሩ ነበረ። ለዚህም የተደመጠና የተሻለ አገራዊ መግባባት ለመፍጠር ሙሉ በሙሉ ይህንን ክሊር ማድረግ ይቻል ነበር። ይህንን ደግሞ የማድረግ ስልጣኑ ለዚህ ተወካዮች ምክር ቤት ነው። ህግ በማውጣት ነው ምህረት የሚሰጠው እና ትንሽ ሴንስ የማድርገው እንደሆነ የሚሰማኝ የህዝብ ተወካዮች ምክር ቤትን እዛ ላይ ተጽዕኖ መፍጠር ገና አልቻሉም ብዬ ነው ማለት በራሴ የምረዳው። የአቶ አንዳርጋቸውን ቶሎ መልቀቅ ያልቻሉበት እዚህ አንጻር ይመስለኛል። እሳቸውም ደግሞ ትግራይ ተወላጆችን ሰብስበው በተናገሩበት ወቅት እንደዚህ የተለያዩ ሰዎች ባለስልጣኖች አንዳርጋቸውን ለምን ይፈታል እያሉ ነበር ብለዋል እና ይህም እሳናት በአንድ ጊዜ መጨራረስ ሁሉ ይቻላል። ያንንም ማድረግ የሚቻለው የምህረት አዋጅ ለማውጣት ነው።
እሺ፣ አመሰግናለሁ። አንድ ሌላ ጥያቄ ላሰማችሁ በድምጽ የመጣልን።
ጤና ይስጥልኝ ቪዎች፣ ዳኝ ይባላለሁ። የምደውለው ከሳጥን ነው። ዶክተር አብይ እስካሁን የሰሩት ስራን በጣም አደንቃለሁ። ምንም የኔ ጥያቄ አንደኛ፣ የኢትዮጵያ ህገ መንግስት ጥሩ አንቀጾች ቢኖሩትም አብዛኛው ክፍሉ የኢህአዴግን ፖሊሲ የሚያንጸባርቅ ነው። ብሔርን እንጂ ዜጋን አያውቅም። ሁለተኛ፣ የክልል ህገ መንግስቶች እንደ ሀገር የሚያኗኑሩ አይደለም። ለምሳሌ የቤኒሻንጉል ክልል ህገ መንግስት የክልሉ ባለቤት የሚላቸው አምስት ብሔሮች ነው። በዚህም ድጋፍ በተደጋጋሚ አማራና ኦሮሞን ሲያስተናግዱ ይታያል። በተጨማሪም ክልሉ የራሱን ብሔራዊ መዝሙር ያወጣል ይላል። ሶስተኛ፣ የክልሎች ማቋቋሚያ አዋጅ ብሔርን ከብሔር እንዲለይ እንጂ አስተዳደራዊ ድንበር ለመለየት ተደርጎ ይወጣ አይመስለኝ። ታዲያ እነዚህንና እነዚህንን የመሳሰሉ ህጎችን እንዲለወጡና ሁሉም የኢትዮጵያ ጉዳይ ያገባኛል የሚሉ ዜጎችን ሰብስቦ ብሔራዊ እርቅ ካልተደረገ በዚህ አካሄዳቸው ብቻ መሰረታዊ ለውጥ ለሀገሪቱ ያመጣሉ ብላችሁ ታምናላችሁ ወይ? አመሰግናለሁ።
ዶክተር እስቄል
መልካም። አሁን እዚህ ላይ የቀረብነው እኔና አቶ ብሸት ተቃዋሚና ደጋፊ በማለት ነው በአብዛኛው። ነገር ግን እዚህ ላይ ሁለታችንም የተስማማን ነው የሚመስለኝ እና አቶ ብሸት ጋራ በጣም እስማማን ነው። ይሄ የኢህአዴግ አቀራረብ ምንድን ነው? እያንዳንዱን እስረኛ የምናየው በአንድ በኩል የህግ የበላይነትንም ለማቆየት ብለን፣ ምክንያቱም በመካከል አጥፍተው የተያዙ ሰዎች በግርግሩ እንዳይወጡ ለማለት ነው። መልካም አስተሳሰብ ነው። የህግ የበላይነት ተጠብቆ እያለ መፈታት ያለባቸውን እንዲፈቱ ማድረጉ። ይሄ ግን ከሳቸው በጠቅላይ ሚኒስትር ኃይለማርያም ጊዜ የነበረ አቀራረብ ነው የነበረው። የእሳቸው አቀራረብ መሆን ያለበት እንዲያውም ሀገራዊ መግባባትን እና ሀገራዊ መረጋጋቱንም እሳቸው ከሚናገሩትና ከሚያደርጉት ጉብኝት የበለጠ ሊያመጣ የሚችለው ጠቅላላ አምነስቲ መስጠት ነው። ማንም መታሰር የለበትም ብሎ ተስፋ ይሰጣሉ። ያ ተስፋ ግን ጠቅላላ አምነስቲ በመስጠት ታወቁትን ያላግባብ ከየቦታ ተጠልፈው የተያዙትን እንደነ አንዳርጋቸው ጽጌ ያሉትን እስር ቤት አስቀምጦ እያስተካከል ነው ለማለት ይቸግራል። ጠቅላላ አምነስቲ መስጠት ግን እሱ ነው መረጋጋትን የሚያመጣው፣ እሱ ነው መግባባትን የሚያመጣው። ስለዚህ የፖለቲካ ጥቅምም ለሳቸው ያለውን ነገር ቶሎ ቢያደርጉት ጥሩ ነው ላለሁን። ሁለተኛ፣ የእሳቸውን ስራ እኔ የምጠብቀው አሁን የኢኮኖሚውን እንደገና መገንባት፣ የቢዝነስ ሰዎችን እንትን ማለት፣ የውጭ ምንዛሬ ማምጣት ምናምን የሚባለውን ያው ማንም ባለስልጣን የሚያደርገው ነው አገሪቱን እንደ አንድ ሲኢኦ ለመምራት። የፖለቲካ ችግር ግን እሱ አይደለም። እኛ ኢኮኖሚ ባያድግም ለመኖር እንችላለን። አሁን ችግሩ ኢኮኖሚው ራሱ ተፈቶ በራሱ እንዳያድግ ችግሩ የፖለቲካ እስር አለ፣ ተሳስሮ አለ። ኢትዮጵያ ወደ ዴሞክራሲ ካልሄደች አሁንም ደግመዋለሁ ወደ መበታተን ልትሄድ ነው። ስለዚህ ዶክተር አብይ ምናልባትም ይህንን ነገር ሰምቶ የሚነግራቸው ሰው ሊኖር ይችላል እና መፍረስ ያለባቸው ነገሮች አሉ ከኢህአዴግ ሌጋሲ እነሱን ማፍረስ፣ መስተካከል ያለባቸው ህጎች አሉ እነሱን ማስተካከል፣ ሶስተኛ መሰብሰብ ያለባቸው ነገሮች ደግሞ አሉ እነሱን መሰብሰብ። አሁን ሶስት መ ነው የተናገርኩት። መፍረስ ያለበትን ማፍረስ አለባቸው የኢህአዴግ ሌጋሲ የሆኑትን ቅድም የተናገርኩትን፣ መስተካከል ያለባቸው እና የፖለቲካ ምህዳሩ መስፋት ያለበትን መስፋት አለበት። መሰብሰብ ያልኩት ደግሞ በኢህአዴግ ዘመነ መንግስት፣ በአቶ መለስ ዘመነ መንግስት የፖለቲካ ተቃዋሚ የሚባል ኢትዮጵያ ውስጥ ብቻ ሳይሆን በአካባቢው እንዳይኖር ነው የተደረገው። በሱዳን በኬንያ በምናምን እንዳይኖር ነው የተደረገው። ምንም እዛ አካባቢ ድርሽ እንዳይል ነው የተደረገው። መሰብሰብ ጀምረዋል፣ ግን አንድ በአንድ አይደለም። ልክ አቶ ለማ ደምቢዶሎ ላይ ሄደው እንደተናገረው የምንደባበቀው ነገር የለም እና ሁሉም በአንድ ጠረጴዛ ዙሪያ ላይ መጥተው ሁሉም ጥያቄዎች ቀርበው መነጋገር አለብን ነው ያሉት። እሱን ማድረግ አለባቸው። ይሄንን ካደረጉ እሳቸውም ለፖለቲካዊ ጥቅም ያገኛሉ፣ ለሀገሪቷም በታሪክ የሚታሰሩ ይሆናሉ። ሶስተኛ፣ ስለ ህገ መንግስት የተጠየቀውን ጥያቄ ህገ መንግስታዊ ለውጥ ለማድረግ በኢትዮጵያ ውስጥ ያለው ህገ መንግስት አሁን መከፈት የለበትም። እኔ አሁን የሚወጣ ነገር ነው አይደለም። አሁን ጠያቄ ያሉት ብሔርና ብሔረሰቦችን እንጂ ዜጋን አያይም ነው ያሉት። እሱ እውነት አይደለም። የኢትዮጵያ ህገ መንግስት ዴሞክራሲያዊና ሰብአዊ መብቶችንም ይሰጣል። ስለዚህ የተባለ ትክክል አይደለም። አሁን ግን ህገ መንግስት የማሻሻል ነገር ውስጥ መግባት የለብንም። መሄድ ያለብን አሁን ያልኳቸውን ማፍረስ ያለባቸው ማፍረስ፣ መስተካከል ያለበትን ማስተካከል፣ መሰብሰብ ያለባቸውን ሰብስበው ወደ ምርጫ እንድንሄድ። ከዛ በኋላ የፍትህ ጥያቄዎችን እናገራለን በሌላ ዲስፐንሴሽን። ከዛ በኋላ ህገ መንግስታዊ ለውጦች የሚያስፈልጉ ከሆነ እንናገራለን። ይህንን ከዶክተር አብይ አልጠብቅም። እሳቸው እነዚህ ነገሮች ላይ ቢያመለክቱ የተሻለ ነገርን ሊያመጡ ይችላሉ ብዬ ተስፋ አደርጋለሁ። ነ
እንግዲህ እርስዎ ጋር ልቆይና ቀደም ያሉት ጠያቂ አንዱም ስለ ህገ መንግስቱ ያነሱት ስለ ህዝብ መፈናቀል በመጠቆም ነው። ከበንሻንጉል ለምሳሌ የአማራ ተወላጆች የሚፈናቀሉት ወይንም ካሁን ቀደም የኦሮሞ ተወላጆች የሚፈናቀሉት ወይንም ደግሞ በቅርቡ ኦሮሚያ ውስጥ የሚኖሩ የአማራ ተወላጆች ስጋት ያደረባቸው እንፈናቀላለን ብለው ከደቡብ ካሁን በፊት የተፈናቀሉት ህገ መንግስቱን ተገን በማድረግ ነው ክልሎች ዜጎችን የሚያፈናቅሉት። እሱን እንዴት ይመለከቱታል?
የኢትዮጵያ ህገ መንግስት ይህን አይፈቅድም። ኢትዮጵያ ህገ መንግስት በብሔር ብሔረሰቦች ወይም በቋንቋ ላይ የተመሰረተ ፌዴሬሽን ይሁን እንጂ የግለሰቦችን ነጻነት የሚነፍግ አይደለም። እንዲያውም በጣም ሊብራል የሆነ ነጻነት ነው። ከዛ ውስጥ አንዱ ማንኛውም ኢትዮጵያዊ በየትኛውም ቦታ ያላንዳች ስጋት ለመኖር መብት አለው፣ ለመንቀሳቀስ መብት አለው፣ ለመስራት መብት አለው፣ ሀብት ለማፍራት መብት አለው። ይሄንን የሚያደርጉት ክልሎች ካሉ እነዚህ ክልሎች አሻጥር የሚሰሩ ክልሎች ናቸው። ዋናው ነገር በኢትዮጵያ ውስጥ መደረግ ያለበት አሁን ለእያንዳንዱ ኢትዮጵያዊ ከየትኛውም ክልል ይምጣ፣ ይሄ የአስተዳደራዊ ክልል የብሔርና የብሔረቦች ጥያቄ በኢትዮጵያ ውስጥ ስለነበረ አንድ ወጥ ከሆነ መንግስት በፌዴሬሽን ደረጃ ብንሄድ እንኖራለን ነው እንጂ እያንዳንዳችን የኦሮሚያ ዜጋ፣ የአማራ ዜጋ፣ ኢትዮጵያ ዜጎች ነን፣ የክልል ነዋሪዎች ነን። ማንም ሰው ከኢትዮጵያዊ የሆነ ከሌላ ክልል የመጣ ከአማራ የመጣ በኦሮሚያ ውስጥ እንደ ማንም ሰው እኩል የሆነ መብት ኖሮት ለመኖር፣ ለመስራት፣ ሀብት ለማፍራት፣ ልጆቹን ለማሳደግ መብት ያስፈልገዋል። ይህንን ለመከልከል የሚፈልጉ ተራ ወንጀለኞች ቢኖሩ መጠየቅ አለባቸው። በህዝቦች መካከል መጠላላትን የሚያመጡ ሽፍቶች ካሉ መያዝ አለባቸው። ይሄ የፍትህ ህግ ነው። በማንኛውም ደረጃ ለንግግር መቅረብ ያለበት ነገር አይደለም። ሁላችንም ኢትዮጵያውያን ነን። የትም ቦታ መኖር መቻል አለበት። የብሔር ብሔረሰቦቹ ፌዴሬሽን ጥያቄውን ለመመለስ የተደረገ አሬንጅመንት ነው እንጂ የህዝብን መብት ለመንፈግ የተሰራ አይደለም። ይሄ መሆን የሌለበት በሁሉም ነገር ላይ ሁላችንም ኢትዮጵያውያን መስማማት ያለብን በዚህ ላይ ነው። የትም ቦታ መኖር መቻል አለበት።
ዶክተር ስኬል አመሰግናለሁ።
አስተያየት እዚህ ላይ ልስጥ። ትንሽ የኢኮኖሚስት ባለሙያ ነኝና።
እሺ።
የፌዴራሉ ህገ መንግስትን በተመለከተ ከዶክተር ስኬል ጋራ እስማማለሁ። ለዜጎች እውቅና አለመስጠት ሳይሆን ፖለቲከኞች የሰጡት ወይም ደግሞ እያደረጉት ያሉት ወይም ደግሞ ከማፈናቀል ትርፍ የሚያገኙ ብሔርን ከብሔር በመጋጨት ወይም ደግሞ እነሱን ጥረት ውስጥ መክተት ትርፍ የሚያገኙ ሰዎች ስላሉ ነው እስከዛሬ እየተፈናቀሉ ያሉት እና ደግሞ ላለፉት 25-26 ዓመታት በተለይ ከጎንደር የትግራይ ተወላጆች እስከሚፈናቀሉ ድረስ ማፈናቀል እንደ ልማድ እና እንዲሁም ስህተት እንደሆነ እንኳን አይወቀስም ነበር እና ምናልባት የጉራ ፈርዳው ላይ በተወሰነ መልኩ የተወሰኑት ተጠያቂ ሆነዋል እና የፌዴራል ህገ መንግስት ላይ ብዙ ችግር የለውም። ነገር ግን የህግ በላይነትን ባለማስከበር ለፖለቲካዊ አላማና የፖለቲካ መፍትሄ ለመስጠት ቅድሚያ በመስጠታቸው የተፈጠረ ችግር ነው። የክልል ህገ መንግስታትና የክልል ህጎች ላይ ግን ፈናቀልን እና መገለልን የሚያበረታቱ ህጎች አሉ። የክልሎቹ ህገ መንግስት ጠያቂም እንዳነሱት ለምሳሌ የቤንሻንጉል ክልል ህገ መንግስት የነባር ብሔረሰብና ሌሎች ብሎ ነው የሚለየው። ነባር ብሔረሰብ ብሎ አምስት ይዘረዝራል። ከነዛ ውስጥ ብርታ፣ ጉምዝ፣ ሽናሻ፣ ማዋና ኮሞ ናቸው። በቁጥር ብናይ ግን ከብርታ ቀጥሎ አማራ ነው፣ ከዛ ጉምዝ፣ ከዛ ኦሮሞ ነው፣ ከዛ ሽናሻ እያለ ነው የሚሄደው። እነዚህ ከአምስቱ ውጭ ያሉት የተለያዩ አስተዳደራዊ ነዋል በመምረጥም በመመረጥም ሁሉ እንዳይሳተፉ የሚያደርጉ ህጎች ናቸው ያሉት። ለምሳሌ በየከተማዎቹ ምክር ቤት እንዳይሳተፉ የሚያደርጉ የከተሞች ማቋቋሚያ አዋጆች አሏቸው ክልሎች ማለት ነው። የከተማ ምክር ቤት ላይ ለመወዳደር ነባር ብሔረሰቦች መሆን መቻል አለባቸው። ወደ 50%ን መቀመጫ እነሱ ይዛሉ። ከዛ በከተማው ዙሪያ ያሉ ደግሞ አሁንም ነባር ብሔረሰቦች 25% ወይም 20% አካባቢ ይላሉ። ከዛ የከተማው ምክር ቤት ቋንቋ የሚችሉ ማንኛውም ሰው እንደገና ወደ 25% ይመጣሉ። ሶ እንደዚህ ባዮሎጂካሊ ከነዛ ከነባር ብሔሮች ውስጥ ያሉትን እንደዚህ እንዲሳተፉ ያደርጋል። የጋምቤላም ላይ ብናይ እንደዚሁ ነው። ለምሳሌ ጋምቤላም መስራች ብሔር ነው የሚለው የክልሉ ህገ መንግስት ላይ መስራች ብሔር ይልና ሜራኛዋ ከጀንገር ማሆና ኦፖ አሉ። አሁን ማሆን ብንወስድ ለምሳሌ እዚያ ክልሉ ላይ ያሉት በ1999 የህዝብና ቤት ቆጠራ ላይ 64 ናቸው። እዛ ክልል ላይ የሚኖሩት ግን መስራች ናቸው። ለምሳሌ አማራን ህዝብ ቁጥር ብናይ ወደ 25-26 አካባቢ ደርሳለ ያኔ የነበረው ማለት ነው። እነዚህ 64ቱ በተለያዩ መዋቅር ውስጥ ይካተታሉ። የተለያዩ መብቶቻቸው ይከበሩላቸዋል። ከነዚህ 100-200 እጥፍ የሚበልጡ ሌሎች ብሔሮች የኦሮሞ፣ የአማራ እና የመሳሰሉት ግን እንደነዚህ አይነት መብቶቻቸው ተነፍገዋል። የህገ መንግስቱና የተለያዩ ህጎችን እንግዲህ ለማፈናቀል እና አድሏዊ ለሆነ አሰራር የተጋለጡ ወይም ደግሞ በማትጋነት እንደ ኢንሰንቲቭ ነው ያገለግላሉ። እነዚህ መቀየር መቻል አለባቸው ለማለት ነው።
እሺ፣ አመሰግናለሁ። ሌላ በፌስቡክ በኢሜይል የመጣልን ጥያቄ የወልቃይት ጉዳይ ነው። ጠቅላይ ሚኒስትሩ የወልቃይት ጉዳይን ትተውታል የሚሉ አሉ። አንዱም አንዷለም አሰፋ ይባላሉ ይህንን ያሉት። ሌሎች በርካታ ደግሞ ይህንን የማንነት ጥያቄ ጠቅላይ ሚኒስትር አብይ አህመድ የኢህአዴግ መሪ እንደመሆናቸው ላያነሱት ይችላሉ። ይሄ ደግሞ ኢትዮጵያን ወደ ቀጣይ አለመረጋጋት ይወስዳል ይላሉና የማንነት ጥያቄን በተመለከተ አጠር ያለ ማብራሪያ ቢሰጡን ዶክተር እስቄል ገቢሰ።
የማንነት ጥያቄ በኢትዮጵያ የፖለቲካ ህይወት ውስጥ 50 ዓመትን የጨረሰ ነው። ከዛ በፊትም ነበረ። ነገር ግን በዲስኮርስ ደረጃ ከ68 ከተማሪ እንቅስቃሴ ጊዜ ጀምሮ የማንነት ጥያቄ ነበር። ሌላው የማንነት ጥያቄ ለምሳሌ የኦሮሞ ሌላው በኢንፈረንስ የምናገኘው ሲሆን የወልቃይት ጥያቄ ግን ተጽፎ የቀረበ ነው። የወልቅኛ ወልቃይት አማሮች ነን ተብሎ የተጠየቀ ጥያቄ ነው። ይሄ ነገር በቀላሉ የሚታይ ነገር አይደለም። ውስብስብ ነገሮች በውስጡ አሉ። መፈታት ግን አለበት። ህግን ማሻሻል ካስፈለገም ህግንም እንደገና በማየት መፈታት ያለበት ነገር ነው፣ ከሌሎችም ጋር ስለሚስማማ። አሁን ቅድም አቶ ብሸት ጋር ካረገ ይህን ይያያዛል። የሚሸቃቅጡ ሊኖሩ ይችላሉ። ያለውን ሁኔታ ተቀብለው ሊሸቃቅጡ የሚችሉ እና ከዛ መካከል ትርፍ ለማግኘት የሚፈልጉ አሉ። ይሄ አንድ እውነተኛ ነገር ሆኖ ሳለ ወደ ጎን ልተወው እና ስለ ህገ መንግስት ብዙ ባለሙያ ባልሆንም አንድ አገር ውስጥ አንድ ህገ መንግስት ከስሩ ያሉት ህገ መንግስቶች የሚቃረኑት ከሆነ ውድቅ የሚሆኑት ከስሩ ያሉት ናቸው። ወይም አንድ ህግ እና ደንቡ ህጉን የሚጣረስ ከሆነ ውድቅ መሆን ያለበት ደንቡ ነው። እና በህገ መንግስት ደረጃ በቤኒሻንጉል ክልል ላይ እየተደረገ ያለው እንደገና መታየት ያለበት ነው። የማንነት ጥያቄ በኢትዮጵያ ውስጥ አለ የለም የሚሉ ሰዎች አሉ። የማንነት ጥያቄ የለም፣ በግለሰብ ደረጃ ካለ እንመልሳለን፣ ሌላ ታሪክ አለው እና እዛ ውስጥ አልሄድም። የማንነት ጥያቄ ግን አለ። የማንነት ጥያቄ ግን በፌዴሬሽኑ ውስጥ መመለስ ያለበት ጥያቄ ይመስለኛል።
አንድ የመጨረሻ ጥያቄ ላሰማችሁና ይሄም የሚያያዘው የፖለቲካ ፓርቲዎች ጋራ ሊደረግ የሚገባውን ብሔራዊ ድርድር ነው ላሰማችሁ።
ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ካሳሁን እባላለሁ ከሂውስተን። በቅርቡ የተለያዩ የኦሮሞ ተቃዋሚ ድርጅቶች በተለይም በባህር ማዶ ያሉት ወደ አገር ቤት ተመልሰው እንደሚደራደሩ እየሰማን ነው። ጠቅላይ ሚኒስትሩ ወይም መንግስታቸው ይህን ድርድር ለምንድን ከኦሮሞ ድርጅቶች ጋር ብቻ ለማድረግ ወሰኑ? በእርግጥ ይህንን አስፍተው ሌሎች እንደ ኦብነግ፣ እንደ ግንቦት ሰባት እና ኦነግ ያሉ ድርጅቶችን ለመጨመር ያስባሉ? ያለበለዚያ ድርድሩ ምን ትርጉም ይኖረዋል? አመሰግናለሁ።
እሺ፣ አቶ ውብሸት ሙላት፣ ከጠቅላይ ሚኒስትሩ የቀረበው ጥያቄ ለሁሉም የፖለቲካ ድርጅቶች ነው አይደለም እንዴ?
እንደዛ ነው እንግዲህ የሰማነው።
እስቲ ከብሔራዊ እርቅ ጋር አያይዘው ከሚፈለገው ኢትዮጵያ ውስጥ ለውጥ ከማምጣት ጋራ ከሚፈለገው እርቅ ጋር ያይዘው የቀደመውን ጥያቄ መልሱልን።
እኔም ቢሆን ይሻላል ብዬ ማስበው ቅድም ስለ ምህረት ወይም ደግሞ ስለ አምነስቲ ያሉት በዛ መንገድ ቢሄድ የተሻለ ነው ብዬ አስባለሁ። ምክንያቱም አንደኛ የተለያዩ ፓርቲዎችን በተለያዩ ጊዜ በመጥራት እንደው ጊዜም ጥረስም ብዙ የሚያስፈልግ አልመሰለኝም። ለፖለቲካዊ ጠቀሜታውም አገርንም ለማረጋጋት ጀነራል አምነስቲ ወይም ደግሞ የምህረት አዋጅ በማዞች በሰላም ገብተው ከዛ ውይይት ቢደረግ የተሻለ ነው ብዬ አስባለሁ። አለም መጠራታቸውና መግባታቸው በራሱ ጥሩ ነው። ከዛሬው በተሻለ ካለመግባታቸው መግባታቸው፣ ካለመጠራታቸው መጠራታቸው፣ ካለመምጣታቸው መምጣታቸው ይሻላል። ይሄ ምንም ጥርጥር የለውም። ግን ቅድም ዶክተር ስቅም እንዳሉት ሰባት ፕሮግራማቲክ ሊሆንና በዛ መንገድ በአንድ ላይ ቢፈጸም ጠቀሜታ ይኖረዋል ባይነኛ ነው።
እሺ፣ አመሰግናለሁ። ሰዓት አለቀ እያሉ እየገፉኝ ነው። በዚሁ ላይ ጠቅለል ያለ ሀሳብ ቢሰጡኝ ዶክተር ስቅኤል ገቢሳ።
ቅድምም እንዳልኩት ይሄኛውም ራሱ በአጠቃላይ መታየት ያለበት ነው። ሁሉም ገብተው ሁሉም ጥያቄዎች ይነሱ። ዋናው ግን ወደ ምርጫ ለመሄድ እንድንችል ማድረግ ነው። ይሄ አንድ በአንድ መውሰዱ አሁንም በጥያቄ ውስጥ እንደሚታየው ምነው ኦሮሞዎች ብቻ ናቸው የሚባለው ችግር የሚያመጣው አንድ በአንድ ማነጋገሩ፣ ሁሉንም አንድ ላይ ያነጋግሩ፣ ለሁሉም በሩ እንዲክፈቱ። አለበለዚያ ግን ከፋፍለ ግዛ ሊመስልም ይችላል፣ ያላቸውን ድጋፍ ሊያሳንስም ይችላል። እሳቸው ስክሲድ እንዲያደርጉ ያ በጎ ፍላጎት ሊጎዳ ይችላል እና አጠቃላይ ቢያደርጉት ጥሩ ይመስለኛል።
እሺ፣ በጣም ነው የማመሰግነው ዶክተር እስቄል ገቢሳ በዩናይትድ ስቴትስ ሚሽገን ኬተሪንግ ዩኒቨርሲቲ መምህርና የወቅታዊ ኢትዮጵያ ፖለቲካ ተንታኝ፣ አቶ ውብሸት ሙላት የህግ ባለሙያና በኢትዮጵያ ውስጥ የፖለቲካ ተንታኝ። በጣም ነው የማመሰግናችሁ ሁለታችሁን ሰፋ ላለ ጊዜያችሁ።
እኔም አመሰግናለሁ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮች፣ አሁን እሰጥ አገባ። የተሃድሶ ለውጥ በኢትዮጵያ ዕድሎችና ፈተናዎች። በጠቅላይ ሚኒስትር አብይ አህመድ የሚመራው አስተዳደር አመጣለሁ የሚለውና እንዲያመጣ የሚጠበቀው ለውጥና ምላሽ ፈተናና ዕድሎች እሰጥ አገባ በተከታታይ ዝግጅቱ የሚያተኩርባቸው ጭብጦች ናቸው። ተከራካሪዎች አቶ መኮንን ካሳ፣ ቀድሞ የኢህአዴግ የድጋፍ ማኅበር በዩናይትድ ስቴትስ ሰብሳቢ የነበሩ ናቸው። ከዩናይትድ ስቴትሷ የዋሽንግተን ግዛት ዋና ከተማ ከሲያትል ሲሆኑ በኢትዮጵያ ጉዳዮች ላይ ባተኮሩ ጽሑፎቹ የሚታወቀው አቶ ክንፉ አሰፋ በኔዘርላንድስ የአምስተርዳም ከተማ ነዋሪ የሆነ ጋዜጠኛ ነው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። እሰጥ አገባ ይቀጥላል።
እንግዶቼ በድጋሚ ለጊዜያቸው አመሰግናለሁ። ለወትሮ እንደምናደርገው ሁሉ ከወቅታዊ ትኩስ የዜና ሁኔታዎች እንነሳ። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ መሰንበቻውን በሀገር ውስጥ ያደረጓቸውን እንቅስቃሴዎች፣ ጉዞዎቻቸውን የተመለከቱ ግራና ቀኝ የተለያዩ አስተያየቶች ይሰማሉ። አቶ መኮንን የጠቅላይ ሚኒስትሩን የሳምንቱን ክንውኖች እንደምን ገመገሙ?
በጣም አመሰግናለሁ አቶ አሉላ። ተነስተላ አቶ ክንፉ፣ ጠቅላይ ሚኒስትሩ ይህንን እድል አግኝተው በትረ ስልጣኑን ከያዙ ጀምሮ ሁላችንም እንደምናየው በተለያዩ አካባቢዎች እየተዘዋወሩ ከተለያዩ ማህበረሰቦች የሚመጡ ሀሳቦችንም ይሁን የተለያዩ ብሶቶችን፣ መሻሻል የሚገባቸውን ነገሮችም እያዳመጡ ነው ያሉት። ያንን ጨርሰው ደግሞ ቅርብ ጊዜ እንዳየነው እንዲሁም በሱዳን፣ በጅቡቲ፣ በኬንያ እና ቅርብ ጊዜም ደግሞ በመካከለኛው ምስራቅ ባሉ ወዳጅ አገሮቻችን ሳውዲ አረቢያ እና ዩናይትድ አረብ ኤምሬትስ እንደተዘዋወሩ ሁላችንም አይተናል። በሄዱበት ቦታ ሁሉ ተመልሰው ሲመጡ እንደሚነግሩን፣ ያው ከስብሰባ ላይ ሁላችንም ስላልነበርን የሀገራቸውን የወደፊት ህልም በማስረዳት የዜጎቻችንን መብት በማስጠበቅ ደረጃ የተለያዩ ነገሮች እንደሚናገሩና እንዳደረጉ ሰምተናል። ይሄ በሙሉ እሰየው የሚያሰኝ ነው። ምናልባት እንግዲህ እሳቸው የአመራር ስልታቸው ለየት ያለ ስለሆነ በማዳመጥ እንዲሁ በመዘዋወር የጀመሩት ነገር ነው፣ እሰየው የሚያሰኝ ነው። እንግዲህ እስቲ ሁላችንም በጉጉት አሁን ወደሚቀጥለው ሂደት የሚገቡበትን ጊዜ በተስፋ እየጠበቅን ነው። ያው የሚቀጥለው ሁላችንም እንደምንጠብቀው ተግባራዊ የሆኑ ነገሮች።
መልካም እናነሳለን በተጨባጭ መታየት ያለባቸውን ጥያቄዎች። ወደ አቶ ክንፉ ከመሻገሬ በፊት አቶ መኮንን አንድ ተጨማሪ ድል ስጦ እሰየው እስከ ማለት ድረስ በሄዱበት አንታዊ አስተያየቶ እንዲህ ቢያደርጉ ይገባ ነበር የሚሉት የሌሎችን ቅሬታ የሚጋሩትም ሆነ የግሎ እርሶ በተመለከቱት መንገድ ሊገልጹ የሚችሉት እንዲህ ቢያደርጉ ይበጅ ነበር የሚሉት የታዘቡት ነገር አለ?
እንኳን የሀገር መሪ እንኛውም ሰው እኮ አንዳንድ ነገር በሚያደርግበት ጊዜ በተለያየ ደረጃ እንደው እንዲቢደረጉ የሚል ነገሮች መታየታቸው አይቀርም። ግን ጠቅለል ባለመልኩ የሚያደርጉት ነገር አዎንታዊ ስለሚያመዝን ነው እንጂ አንዳንድ ነገሮች ይኖራሉ።
እስኪ ምሳሌ ይስጡን።
አዎ፣ አንዳንድ ጊዜ ምናልባት በተወሰነ ደረጃ የንግግር ዘይቤዎች ምናልባት መሪ በሚኮንበት ጊዜ በጣም የተለየ አይነት ነው። እንኛውም ሰው እኮ አንዳንድ ነገር በሚያደርግበት ጊዜ እንደዚህ አይነት ነገሮች በተለያየ ትርጓሜ እንዳይሰጣቸው የሚወጡ ቃላቶች ሁሉ ተጠንቅቆ መናገር አለና ምናልባት ትንሽ ጥንቃቄ ሊያስፈልግ ይችላል እንጂ በአብዛኛው በጣም ጥሩ ነው።
መልካም። አቶ ክንፉ?
አቤት። አሁን አቶ መኮንን ካሉት ልጀምርና ያሉበት ቦታ በጣም ወሳኝ ቦታ ነው። የመቶ ሚሊዮን ህዝብ መሪ ናቸው እኚህ ሰው እና መቶ ሚሊዮንን በሚመሩበት ጊዜ ከዚህ በፊት ሲያደርጉት የነበረውን ነገር አይደለም ማድረግ የነበረባቸው። አሁን ንግግር በተባለው ነገር የምጋራው ስለሆነ በተለይ ሚኒስትሮችን ሰብስበው የሚናገሩ ጊዜ ያቀርቧቸው የነበሩት ምሳሌዎች ለምን እንደቀረቡ እኛ ላይገባን ይችላል፣ ወይንም ደግሞ የሚገባቸው ሰዎች ሊኖሩ ይችላሉ። እነዛ ነገሮች መቆጠብ ነበረባቸው ባይ ነኝ። ከዛ ውጭ ግን ጉዞውን በተመለከተ በየሀገሩ የዞሩ የሚያደርጉት ነገር በበጎም እናየዋለን፣ ደግሞ በጎ ባልሆነ መንገድም የሚያዩ ሰዎች አሉ። አንዳንዶች እንደውም እኛ የሽግግር መንግስት እንጠብቅ የሽርሽር መንግስት አደረጉ እያሉ የሚጠቅሱ አሉ። ለቀልድ ያህል እና የኢትዮጵያ ችግር እንግዲህ የመቶ ሚሊዮን ህዝብ ችግር ነው። የመቶ ሚሊዮንን ህዝብ ችግር በየቤቱ እየሄድን የምንፈታው ነገር አይደለም። አንዳንዴ መካሄድ የሚገባቸው ቦታዎች አሉ፣ መካሄድ የማይገባቸው ቦታዎችም አሉ። እርግጥ አንድ ሰው ቦታው ተገኝቶ ችግሮችን ለመፍታት የሚያደርገውና ቦታው ሳይገኝ የሚያደርገው የተለያዩ ናቸው። ግን አሁን ባላቸው በዚች እንግዲህ ሁለት ወር ባልሞላ ጊዜ ውስጥ አገሩን ሁሉ ማዳረስ አይችሉም። ውጭም የመሄድ ሁኔታ አለ። በእርግጥ በጣም በጣም ወሳኝ የሄዱባቸው ቦታዎች አሉ፣ መሆን የነበረባቸው።
የትኞቹ ናቸው አቶ ክንፉ?
ለምሳሌ ተረስተው የነበሩ የኢትዮጵያ እስረኞች ነበሩ። በጎረቤት ሀገር ሱዳን፣ እንደዚሁም ኬንያ፣ ደግሞ አረብ ሳውዲ አረቢያ ሄደው አስፈትተው የመጧቸው እስረኞች ማንም ሰው ማያስታውሳቸው ተረስተው የነበሩ እና መደረግም የነበረበት ነበር። ያንን ማድረጋቸው በጣም በጣም የሚደነቅ ሆኖ ሳለ ለምሳሌ አሁን ሁሉም ሀገር ደግሞ እየሄዱ የሚያደርጉት ንግግር ምናልባት እንግዲህ እሳቸው እንደሚሉት አሁን ያለውን መንገድ ለመጥረግ ለዚህ ለሽግግሩ ወይንም ደግሞ ለለውጡ መንገዱ ለመጥረግ ነው ብለው ነው። ግን እኚህ ሰው ስልጣን ከያዙ ቤተ መንግስት እንኳን አንድ ቀን የተኙም አልመሰለንም። ሊሰሩ ያቀዱት ብዙ ነገር አለ። ያንን ከማድረጋቸው በፊት ይሄ ኤነርጂያቸውን ከወሰደባቸው ብዙ የሚሰሩ ነገሮች ሊኖሩ ስለሚችሉ
ይህ ነገር እኮ በጣም አስቸጋሪ እኮ ነው። እኛ ይኸው በባህላችን መሪ በዚህ ደረጃ ልናገኝ ቀርቶ እንደ አምላክ ነው ስናየ ኖር ነው። መሪ ወርዶ እስከ ዛሬ ድረስ መሪ ተገናኝቶ ተሰምቶ የማያውቀውን ህዝብ ለመገናኘት የሚያደርጉት ነገር ማድነቅ ነው ያለብን። በየቀኑ በየሳምንቱ እየተደረገ ከሌላ ስራ የሚያዘናጋቸው ሲሆን ነው እንጂ እኚህ ሰውዬ እኮ ከስልጣን ከመጡ ገና ሁለት ወር አልሆናቸውም። ሀገሪቱ በጣም ብዙ ችግር አላት። የተለያዩ ብሔር ብሔረሰቦች መኖራቸውም ኢትዮጵያዊነታቸውም እንኳን ታውሶ የማይታወቅ እየሄዱ እያስተዋወቁ ራሳቸውም እያወቁ ነው ያሉት። እና እንደው አይ ቲንክ ትንሽ ጠንከር ያለ አስተያየት እንኳን ባንሰጥ ጥሩ ነው። ይሄ ጥሩ ጅማሮ ነው፣ ጥሩ የፖለቲካ ባህል ነው። እሳቸው ቀርቶ የክልል አስተዳዳሪዎች፣ የከተማ ከንቲባዎች፣ የፓርላማ ተጠሪዎች፣ ሁሉም የመንግስት ባለስልጣን ወደ ታች እየወረደ የሰፈሩን፣ የቀበሌውን፣ የወረዳውን፣ የአውራጃውን ሰው የማነጋገር ሪሊ ልምድ ሊያዳብር ይገባል። እና በአዎንታዊ ብንወስደው የሚሻለው አቶ ክንፉ
አዎንታዊ ነው የሰርኩት እና ግን ምንድን ነው አዎንታዊ ስል ሁሉንም አንድ ላይ ልቀበል ለማለት ይከብዳል፣ ያስቸግራል። አንዳንዴ እንደዚህ አይነት በጎ የሆኑ ትችቶች ይጠቅማቸዋል እንጂ አይጎዳቸውም። ሰዓት ወሳኝ ነው ለፖለቲካ። ታይሚንግ ኢዝ ኤቭሪቲንግ ይላል ማኬቬሊም ራሱ ኢን ፖለቲክስ። እና አሁን ሌሎች ስራዎችን ሊያዘናጋባቸው ይችላል ከሚል አንጻር ነው ሁሉም ቦታ በአንድ አሜሪካ ይሄዳሉ ተብሏል ለምሳሌ። እና እነዚህን ስራዎች ለመስራት አሜሪካ ድረስ መምጣት የለባቸውም። አሜሪካ ሊሰራ የሚችለው ስራ ኢትዮጵያ ካለው ችግር አንጻር እናየው ተገቢ ነው ወይ አይደለም የሚለው አንጻር እንጂ የወሰድ ነው። አቶ መኮንን እንዳልከው በእርግጥም እኚህ ሰው እታች ወርደው ህዝቡን ማነጋገራቸው በጣም የሚደነቅና እዚህ በፊት ታይቶ የማይታወቅ ነው። እንደዚህ ባህሉን
የሰውዬ እንዳውም ባይሆን አገር ቤት ውስጥ ነው የጀመረው። የተቃዋሚ መሪዎቻችን አሜሪካ አውሮፓ አይደለ እንደ የሚመጡት እዛ ያለውን ሰው ሳያናግሩ
አገር ቤት ያለውን አማራጭ አላገኙ ናቸው። እንደዛ ነው ያሉት። አሁን ምሳሌ በትጥቅ ትግል ተሰማሩ ኃይሎች ኢትዮጵያ ሄደው ህዝቡን ሊያናግሩት አይችሉም። ያላቸው አማራጭ ውጭ ያለው አባላቸው ማናገር ብቻ ነው እና ከዛም አንጻር የሚያውለም ነው።
መልካም። የጠቅላይ ሚኒስትሩን ሰሞንኛ እንቅስቃሴዎች በተመለከተ ግራና ቀኝ ሀሳብ ሰጥታችኋል። በዚህ ሰዓት የእናንተን ክርክር የሚከታተሉ አድማጮች በየበኩላቸው እንደሚወያዩ ተስፋ አደርጋለሁ። እስኪ ገዘፍ ወዳሉት በቀደመ ፕሮግራማችን ወደ አነሳናቸው ጭብጦች ልመልሳችሁ። የለውጥ አስፈላጊነት ጥያቄ የሚነሳበት እንዳልሆነ አስማሚ መሆኑን ስልጣን ላይ ያለው ገዢ ኃይል ጭምር ያመነበት መሆኑ ይታወቃል። ይሁንና ምን አይነት ለውጥ የሚለው ላይ ውዝግቡ የተቋጨ አይመስልም። በጠቅላይ ሚኒስትር አብይ አህመድ የሚመራው አስተዳደር ምን አይነት ለውጥ ያመጣል? የትኞቹ ለውጦችስ ቀዳሚ ናቸው? ተጨባጭነታቸው ምን ይመስላል የሚለው የክርክራችሁም የዚህ ተከታታይ ፕሮግራም አይነተኛ ጭብጥም ነውና፣ አቶ ክንፉ ከርሶ ልጀምር። ምን አይነት ለውጥ ነው ኢትዮጵያ በዚህ ሰዓት የሚያስፈልጋት? ጠቅላይ ሚኒስትር አብይስ የትኞቹ ላይ ትኩረት ሊያደርጉ ይገባል ይላሉ?
አመሰግናለሁ። ከሁሉም አስቀድሞ ኢትዮጵያ አሁን የሚያስፈልጋት ችግር ውስጥ ናት ካልን ብሔራዊ እርቅ ነው። የብሔራዊ እርቅ ከሁሉም በፊት ቀድሞ መገኘት አለበት። ያ ማለት የፖለቲካ ፓርቲዎች እነሱ እንደሚሉት የተፎካካሪ ፓርቲዎች እርቅ ማለት አይደለም። ብሔራዊ እርቅ ማለት ኢትዮጵያ ውስጥ ያሉት ወገኖቻችን፣ ኢትዮጵያ ውስጥ ያለው ፌዴራሊዝም ራሱ ያመጣብን እርስ በርስ ፍጅት አለ፣ ተግዳሮቶች አሉ። እነዛን ተግዳሮቶች ለመፍታት ብሔራዊ እርቅ ያስፈልጋል። ብሔራዊ መጀመሪያ ካላደረግን፣ መንገዱን ካልጠረግን በዚህ መንገድ ወደፊት እንራመድም የሚሉ አሉ። ያን ለማድረግ ተቃዋሚ ፓርቲ ወይም የተቀናቃኝ ፓርቲ አባላት በሙሉ ከእስር መፈታት አለባቸው። ቅድመ ሁኔታው ምንድን ነው? ኢትዮጵያ ውስጥ እስካሁን ድረስ ያለው የአስቸኳይ ጊዜ አዋጅ መነሳት አለበት። ሰዎች እንደ ልባቸው እንዲናገሩ፣ እንደ ልባቸው ይሰበሰቡና ለዚች ሀገር እንግዲህ ኢህአዴግ ብቻ ሳይሆን ተቃዋሚዎችም፣ ሌላውም ወገን ሲቪክ ኦርጋናይዜሽኖችንም ወሳኝ ሚና ስለሚጫወቱ ለእነሱ መንገዱን መጥረግ። ያ ነገር አልተደረገም እስካሁን ድረስ። ከዚህም አንጻር ነው ከጉዞ አስቀድሞ እንደዚህ አይነት ነገሮች ብሎክ ያደረጉ መንገድ የዘጉ ነገሮች እንዲነሱ ስንል የነበረው። ለዛም ይመስለኛል አሁን ኢትዮጵያ ውስጥ እንዲህ አይነት ተስፋ ቢኖርም ስጋት አለ። የተረጋጋ ነገር የለም። የተረጋጋ ነገር አለመኖሩን የምናይባቸው ደግሞ አንዳንድ ነገሮች አሉ። ለምሳሌ ግጭቶች አሉ። በሚዛን ተፈሪ፣ በጉጂ አካባቢ፣ በሶማሊያ እና ቤኒሻንጉል ያሉ መፈናቀሎች አሉ። ቦሌ አካባቢ የሚደረገው ፍንዳታ አለ። ግድያም እየሰማን ነው። እንግዲህ ዓለም አቀፍ ኢንቨስተሮች ጋር የተደረገ የዳንጎቴው ዲፒ ካማራ መገደል አንዱ የዚህ እንግዲህ ምሳሌ ነው። እና እነዚህን ነገሮች ለማቆም መጀመሪያ ብሔራዊ እርቅ አድርጎ ከሁሉም ወገን ጋር መነጋገር እና እነዚህን ሊያደርጉ የሚችሉ ደግሞ ኢንስቲትዩሽኖች አሉ፣ ተቋማት ኢትዮጵያ ውስጥ ዋና ወሳኝ የዴሞክራሲ ተቋማትን ማቋቋም ነው። ያን ካደረጉ በኋላ ነው ወደፊት ሊራመዱ የሚችሉት። ያን ካላደረጉ ግን እስረኞችን ካልፈቱ፣ አሁንም እኮ ችግሮች አሉ ኢትዮጵያ ውስጥ። የነበረው አስፈሪ የፖለቲካ ድባብ አሁን የለም። አደጋው ተነስቷል በዶክተር አብይ መመረጥ ብለን እናምናለን። ግን ያ ነገር ቆመ ማለት አይደለም። አሁንም እያኮበከበ ያለ ነገር አለ፣ የሚጠብቅ ነገር አለ። ለውጥ ከሌለ ሊነሳ የሚችል ነገር አለ። ዲያስፖራው ኢትዮጵያ ውስጥ የሚገባውን ገንዘብ ለማቆም ትልቅ ዘመቻ ጀምሮ ነበር። ያ ነገር አልተፈታም። አሁንም ያን የሚጠብቅ ነገር አለ። ቅድመ ሁኔታ ያን እንዲሆን ዲያስፖራውም እዚህ ተሳትፎ ኢትዮጵያ ውስጥ ተሳትፎ በፖለቲካውም ሆነ በኢኮኖሚው ለሀገሪቷ ብልጽግና የሚበጅ ነገር ለማድረግ መደረግ የሚገባቸው ነገሮች አሉ። አሁንም ያልተፈቱ እስረኞች አሉ ነው ብለው እኔ።
መልካም። አሁንም ያልተፈቱ እስረኞች አሉ፣ መደረግም ያለባቸው ጉዳዮች አሉ ብለዋል አቶ ክንፉ። ለውጥ ካልመጣ ሊቀሰቀስ የሚችል ችግር ወይም ፈተና ከጠቅላይ ሚኒስትር አብይ መመረጥ ቀድሞ ወደ ነበረ ሁኔታ የመመለስ እድል አለ ነው ያሉት አቶ ክንፉ። አቶ መኮንን እርሶስ ምን አይነት ለውጥ?
አመሰግናለሁ አቶ አሉላ። እኔ እንግዲህ ያው እንደምታውቀው በዚህ በፖለቲካው አካባቢ መቼም በአስርት የሚቆጠሩ ዓመታት አሳልፍ ያለው እና ብዙ ጊዜ የምሰማው ይሄ ብሔራዊ እርቅ የሚል ቃል ነው። ምናልባት እኔ አልገባኝ ብሎ ሊሆን ይችላል፣ ግን እንደው ምን ለማለት እንደሆነ አብራርቶ ቢያስረዱኝ ደስ ይለኝ ነበር። ግን ስቴል አሁንም ቢሆን እንዲሁ ይባላል እንጂ የተብራራ ነገር የለም። ግን አቶ ክንፎ ያሉትን አንዳንድ ነገሮች ልጥቀስና እኔ ደግሞ በማምነው መቀየር ያለበት ምንድን ነው የሚለውን እሄድበታለሁ። አቶ አሉላ ይቅርታ አድርግልኝ። በመጀመሪያ ደረጃ ተደጋግሞ የሚነሳው ይሄ በአሁኑ ሰዓት ኢትዮጵያ ውስጥ ያለው የፌዴራል ስርዓት ነው። በእኔ እምነት የፌዴራል ስርዓቱ ራሱ አቀማመጡ እንደ አማራጭ ሆኖ ተቀምጦ እየሰራ ያለ ስለሆነ የፌዴራል ስርዓቱ ራሱ ችግር የለውም። ሙሉ በሙሉ እንኳን ባለልም ችግሮች ያሉትን መፍታት ነው እንጂ በመሰረታዊ አስቸጋሪ ነው መጥፎ ነው ማለት አይቻልም። ለምን ካሁን በፊት ምናልባት ያልሰማው ነው እንጂ ያልሰማነው ሆኖ ነው እንጂ የብሔር ግጭቶች፣ አካባቢ ግጭቶች ከዛም አልፎ ተርፎ በጣም ትልቅ ጦርነቶች ኢትዮጵያ ውስጥ ተካሂደዋል። በቅርብ ጊዜ እንኳን የምናስታውሳቸው የትልልቅ ጦርነቶች ተካሂደዋል ብሔር ብሔረሰቦችን በተመለከተ ያ እንኳን ቀርቷል። አሁን ግን በሰፈር በአካባቢ በደንበር በመናምን ያሉት ግጭቶች የማጋነን ሁኔታ እየተደረገ የፌዴራል ስርዓቱ ትክክል አይደለም ችግር አለበት የሚለው በእርግጥ ትንሽ ችግር አለበት ግን በጣም የተጋነነ ነው። ስለዚህ የፌዴራል ስርዓቱ ምናልባት ደንበርን የማካለል አንዱ ትልቁ ችግሩ ምንድነው አሁን ደንበሩ የተካለለው ላስተዳደር መሆኑ ቀርቶ የኔ ነው አንተ ወጣልኝ አንተ ገባ የሚል ስሜት ፈጥሯል። ያንን ነገር እንዴት ነው የምናስተካክለው የሚል አካሄድ የተለያዩ እንደዚህ አይነት ነገሮችን ማስተካከል ነው እንጂ በጠቅላላው ችግር ያለበት አይመስለኝም። ደግሞ ይሄ የተለያዩ የወጡ ህጎችን የፍረሱ ይቀየሩ ምናምን ከማለት ይልቅ ምንድን ነው የፈጠረው ችግር? የፈጠረው ችግር ካለ ይሄን ችግር እየፈጠረ ይሄ ስለሆነ ይሄ ይስተካከል ይሄ እንዲደረግ ብሎ መምጣት ነው እንጂ በደፈናው ችግር አለበት የሚለው ነገር አሁንም ወደ አቅጣጫ አይወስደን።
መልካም። ምን አይነት ለውጥ ነው ኢትዮጵያ በዚህ ሰዓት የሚያስፈልጋት? ባጭሩ እርሶስ ምንድን ነው መሆን አለበት የሚሉት?
በጣም አመሰግናለሁ። እኔ የምለው ለምሳሌ አሁን የምርጫ ህግ መስተካከል አለበት። ለምን አሁን ያለው ምርጫ ከሀገሪቱ ጋር የፖለቲካ ሁኔታ የፖለቲካ ፓርቲዎች ብዛት ጋር አብሮ ሊሄድ አልቻለም፣ ብዙዎቹን ሊያሳትፍ አልቻለም። ስለዚህ ምናልባት ለየት ያለ የምርጫ ቀመር ለምሳሌ ያሸነፈ አብላጫ ድምጽ ያገኘ ተወዳዳሪ ከየቦታው ከማለፍ ይልቅ ምናልባት ድምጽ ባገኙ የፖለቲካ ፓርቲዎች መሰረት አንዱ 20 አንዱ 30 አንዱ 40 ካገኙ በአገር አቀፍ ደረጃ ያንን ቀመር ወስዶ ፓርላማውንም በዛ ደረጃ ቢዋቀር ምናልባት አንድ የፖለቲካ ተቋም ወይ ፓርቲ ብቻ አብላጫ ስለማይኖረው ከተለያዩ የፖለቲካ ፓርቲዎች ጋር አጋር ፈጥሮ መንግስት የሚመሰርትበት አይነት ሁኔታ እንዲፈጠር ምርጫው መታየት አለበት። የህዝባችን ቁጥር ከሚገባው በላይ እየፈጠነ ነው ያለው። አሁን 60-70 ቢሊዮን የሚሆኑ እድሜያቸው ከ30 ዓመት የሆኑ ወጣቶች አሉ። በሚቀጥሉት 10 ዓመታት ውስጥ 140 ሚሊዮን ይሆናል። ቁጥሩ በዛ ደረጃ ይጨምራል። ተማኗሪው ህዝብ ወደ 60 ሚሊዮን ይሆናል። ይሄን የሚፈልገውን የሥራ የኢኮኖሚ ትሩፋት፣ ሰላም፣ መረጋጋት ለማምጣት የንግድ ተቋሞችን፣ የገንዘብ ተቋሞችን፣ የቴክኖሎጂ ተቋሞችን በመንግስት የተያዙትን እንደገና እየዞርን እየፈተሽን እንዴት አድርገን ነው የበለጠ ሊያድጉ የስራ እድል ሊፈጥሩ የሚችሉበት ሁኔታ ብለን ማየት አለብን። አሜሪካን ያየው እንደሆነ የ19 ትሪሊየን ዶላር ኢኮኖሚ ሆኖ 70% ያ ኢኮኖሚ እየተንቀሳቀሰ ያለው በአነስተኛና ጠቃቅን ንግዶች ነው እንጂ በትልልቅ ፋብሪካዎች አይደለም። ስለዚህ እንዴት ነው ያንን የምናበረታታው በሚለው የቀረጥ አከፋፈል የተለያዩ ነገሮችን እየዞርን ማየት አለብን። እንደገና ደግሞ ወደ ህገ መንግስቱ መጠን ህገ መንግስቱ አንዳንድ የሚስተካከሉ ነገሮች አሉ። እንደው ሌላው ቢቀር እንኳን ብዙ ቀዳዳ የሆኑ መጠፈን የሚገባቸው ነገሮች አሉ። ስለዚህ አንቀጽ 104ን እየተጠቀምን ህገ መንግስቱን እየሄድን የሚስተካከሉ ነገሮች በተለይ ህዝብ በዛ የሚጠይቀው ነገር ካለ ይሄን ህገ መንግስት እኮ የጻፍነው እኛ ነን በነበረው ነባራዊ ሁኔታ ለሀገር ለህዝብ ይጠቅማል በሚል ሁኔታ አይተን የጻፍነው ስለሆነ የሚስተካከል ነገር ካለ ሀገር ህዝብ በሚወደው ደረጃ ለማስተካከል ከል ዝግጁ መሆን አለብን እንጂ በመቃብሬ ላይ የሚል አይነት አመለካከት መተው አለብን። ሌላው ደግሞ ምንድን ነው ይሄ ተነባባሪ የሆነ ስልጣን፣ አንድ ባለስልጣን አንድ ቦታ እንኳን ብቻ ይዞ ስራ ሰርቶ ማሳካት በጣም ከባድ ያለበት ሁኔታ ላይ ነው ያለ ነው። ግን አንዳንድ ባለስልጣኖች መንግስት ላይ ተደራራቢ የሆነ ስልጣን ይዘው የተለያዩ ተቋማት የቦርድ ኃላፊ ሆነው ስራውን በጣም እያዘገዩ እየበደሉት ስለሆነ አንድ ሰው አንድ ስልጣን ብቻ የሚይዝበትን አይነት ሁኔታ ማየት እና እንደዚህ አይነት በጣም መሰረታዊ የሆኑ መቀየር ያለባቸው ነገሮች አሉ።
መልካም ዝርዝሮች ነው ያነሱት። ዝርዝሮቹ ሊቀጥሉም ይችላሉ እንዳሉት ዋና ዋናውን ገልጸዋል። ህገ መንግስቱን ሳይቀር የህዝብ ጥያቄዎች ካሉ ትኩረት ሊሰ ሊሰጠው ይገባል ብለዋል። ቀደም ባለው ሐሳቡ ላይ አንድ ጥያቄ ላስከትል። ኢትዮጵያዊነትን የሚያጎላ ሳይሆን የቡድኖችን ፍላጎት ከአንድነት ይልቅ ልዩነት ላይ ያተኮረ አቀራረጽና አቀራረብ ለዓመታት እንደዘለቀ ብዙዎች የሚተቹትን ቅድም የደገፏቸው ጠቅላይ ሚኒስትር አብይ ራሳቸው በሚስማማ መንፈስ በንግግራቸው ገልጸዋል። ኢትዮጵያዊነት ስለ አንድነት፣ ለሁሉም የሆነች ሀገር ስለመፍጠር ደጋግመው ተናግረዋል። ነገር ግን ቋንቋና ዘውግን መሰረት ያደረገው የፌዴራሊዝም አደረጃጀት ያን የሚፈለግ ለውጥ ከማምጣት ይልቅ ወደ ኋላ የጎተተን ነው የሚለው ብዙ ተጽፎበታል፣ ብዙ ተነግሮበታልና እንዴት ያስታርቁታል አቶ መኮንን?
አድማጮች፣ ክርክሩ አልተቋጨም። አቶ መኮንን ካሳና አቶ ክንፎ አሰፋ ለቀደመው ጥያቄ የሚሰጡትን ምላሽ ጨምሮ በቀሪው ክርክራቸው በመጪው ሳምንት ፕሮግራማችን ይመለሳሉ። ለአሁኑ ግን እንግዶቼን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
አሉላና እንግዶቹን እናመሰግናለን። ዛሬ የሙዚቃ ቃና ባለመኖሩ ይቅርታ እየጠየቅን ሳምንት እንክሳለን።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በሰሜን ኮሪያ ታስረው የነበሩት ሦስት አሜሪካውያን ባለፈው ሳምንት በመፈታታቸው አሜሪካውያን ተደስተዋል። የዋይት ሀውስ ቤተ መንግሥት የእስረኞቹ መፈታት የዓለም ድል ነው ብሎታል። ሦስቱ አሜሪካውያን ሀገራቸው ሲገቡ የተቀበሏቸው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እስረኞቹን እንዲህ በአጭር ጊዜ ለማስፈታት መቻላችን ራሱ የብዙ ነገሮች ውጤት ነው፣ አሁን በመካሄድ ላይ ያለው ጥረትም ጭምር ብለዋል። ፕሬዚደንት ትራምፕና የኮሪያው መሪ ኪም ጆንግ ኡን እንደ አውሮፓ አቆጣጠር በመጪው ሰኔ ወር ላይ ሲንጋፖር ተገናኝተው ለሚያካሄዱት ታሪካዊ ጉባኤ ዝግጅቶች እየተደረጉ ናቸው። ፕሬዚደንት ኪም አሜሪካውያኑን ከጉባኤው በፊት ከእስር በመፍታታቸው አሞግሰዋቸዋል። የዋይት ሀውስ ቤተ መንግስት የበጎ ፈቃድ ምልክት ነው ብሎታል። ኪም ለማድረግ የሚፈልጉት ነገር አለ። ሰሜን ኮሪያን ወደ እውነታው ዓለም ለማምጣት ይፈልጋሉ። እንግዲህ የሚሆነውን እናያለን ብለዋል ፕሬዚደንት ትራምፕ። የዋይት ሀውስ ቤተ መንግስት ባለሥልጣኖች እንደሚሉት ፕሬዚደንት ትራምፕ ከኪም ጋር የሚነጋገሩት በሙሉ ግንዛቤ ላይ ተመስርተው ነው። ዩናይትድ ስቴትስ የምትፈልገው ሰሜን ኮሪያ ሙሉ በሙሉና ሊጣራ በሚችልበት እንዲሁም ሊመለስ በማይችልበት መንገድ የኒውክሌር መሳሪያ ባለቤትነትን እንድታስወግድ ነው። ሰሜን ኮሪያ ከዚህ ቀደም የገባቻቸውን ቃሎች ያላከበረች መሆኗንም ፕሬዚዳንቱ በሚገባ ይገነዘባሉ። ስለሆነም የአሁኑ ንግግር ግቡ እስከሚመታበት ጊዜ ድረስ በሰሜን ኮሪያ ላይ የተጣለው ከባድ የኢኮኖሚ ማዕቀብ ይቀጥላል። የሰሜን ኮሪያው መንግስት ሰፊ ውድመት የሚያደርሱት መሳሪያዎችን ለማስወገድ ወሳኝ የሆነ ስትራቴጂያዊ ውሳኔ ካደረገ የመሻሻል ዕድል ይኖረናል ማለት ነው ሲሉ የዋይት ሀውስ ቤተ መንግስት የጸጥታ ጉዳይ አማካሪ ጆን ቦልተን ተናግረዋል። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በበኩላቸው ኪም ጆንግ ኡን ዩናይትድ ስቴትስ የምትጠይቀውን ሰሜን ኮሪያ ሙሉ በሙሉና ሊጣራ በሚችልበት እንዲሁም ሊመለስ በማይችልበት መንገድ የኒውክሌር መሳሪያ ባለቤትነትን እንድታስወግድ የሚለውን ከፈጸሙ አሜሪካ የጸጥታ ዋስትና ትሰጣለች፣ ማዕቀቦችም ይነሳሉ ብለዋል። ነገር ግን ይህ ትልቅና ልዩ ነገር ነው። ከዚህ ቀደም ተደርጎ አያውቅም። ታሪካዊ ውጤት የሚያስገኝ ከሆነ ሁለቱም ወገኖች በሀቅ ታሪካዊ የሆኑ እርምጃዎች ለመውሰድ ዝግጁ መሆን አለባቸው ብለዋል። የውጭ ጉዳይ ሚኒስትሩ አያይዘውም በሲንጋፖር የሚካሄደው የመሪዎቹ ጉባኤ ስኬታማ እንዲሆን ሁለቱም አገሮች ማድረግ ያለባቸው ብዙ ስራዎች አሉ ማለታቸውን በመግለጽ የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አሁን የዜና ማጠቃለያ ይነበባል። ቡርኪና ፋሶ ከታይዋን ጋር የነበራትን ዲፕሎማሲያዊ ግንኙነት ካቋረጠች ሁለት ቀናት በኋላ ዛሬ ቤጂንግ በተደረገ የፊርማ ስነ ስርዓት ከቻይና ጋር ዲፕሎማሲያዊ ግንኙነት መሰረተች። ታይዋን በአሁኑ ወቅት ከአፍሪቃ ከአንድ ሀገር ጋር ብቻ ነው ዲፕሎማሲያዊ ግንኙነት ያላት ማለት ነው። በዓለም ደረጃ ታይዋንን እንደ ሉዓላዊ ሀገር እውቅና የሚሰጡት ከ20 ያነሱ ሀገሮች ብቻ ናቸው። የደቡብ ኮሪያው ፕሬዚደንት ሙን ጃይኤን ዛሬ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ከፍተኛ ወታደራዊ ክምችት ባለበት የሁለቱም ሀገሮች ድንበር አጠገብ በሚገኝ ላይ ተገናኝተው ተነጋግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ኢራን እንደ ማንኛውም ደህና አገር ባህሪዋን እንድታስተካክል ከዩናይትድ ስቴትስ የቀረውን ጥያቄ መሪዎቿ ቢያሟሉ አሜሪካውያን ኢራንን ይጎበኛሉ፣ እንደ ወዳጅ ሀገርም ያዩዋታል ብለዋል።
የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ ሰለሞን ክፍሌ ነኝ። ፕሮግራሙን የመራልን ንጉሡ ታምሬ ነው። በሌሎችም ባልደረቦቻችን ስም በዚሁ እንሰናበታለን። ነገ እሁድ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንገናኛለን። ሰላም፣ ደህና አደሩ።